እግዚአብሔር እድሉን ቢሰጣችሁ ከወንድሞቻችሁ ወይም ከእህቶቻችሁ በላይ ከፍ ቢያደርጋችሁ ምን ታደርጋላችሁ? በልዳዶስ ሆነ ሶፋር እድሉን አግኝተውት ነበር። የቆሰለውን ወዳጃቸውን ሁሉን ያጣውን ወገናቸውን ሊያበረታቱት ይችሉ ነበር። ሲረበው ሊያበሉት በቆስሉ ላይ ዘይት ሊያደርጉለት አቅምና ጉልበት ነበራቸው። አልፎ ተርፎ ወደ ቤታቸው ወደ ወገናቸው ሊያመጡት በጸሎት ስፍራ የጸሎት አዋጅ ሊያደርጉለት ሊታደጉት ይችሉ ይሆነን? ኢዮብ ምን ተሰማው? ወዴት ምን ላድርግ እያለ ይጨነቅ ይሆን? እነዚህ አይነቱን ጥያቄዎች በሕይወቱ ውስጥ እያለፈ ከነርሱ ጋር ክርክር ወይም ሙግት ወይም ዲቤት ያደርግ ይሆን? ከነርሱ ጋር ባለው ንግግሩ ምን እንማራለን? የተከበራችሁ በደሙ የተዋጃችሁ ጌታ ለክብሩ የለያችሁ ቅዱሳን ወንድሞቼና እህቶቼ፣ አባቶቼና እናቶቼ፣ የኢዮብ መጽሐፍ ምዕራፍ 8 እስከ 11 ያለውን ከዚህ መዝሙር በኋላ እንሆ አብራችሁ እንድትካፈሉ እንጋብዛችኋለን። እግዚአብሔር ይባርካችሁ። እግዚአብሔር ይርዳን።
Give it up, leave it in the valley. ግፋቷ እየባሰች ሄደች ሕያዋንን አልፋ በደን አሳደደች አዲስ ነገር የለም ነው እንደተጻፈው በክርስቶስ ትዕግስት ሁሉን እንለፈው የሚረዳን ጸጋ ጌታ ይሰጠናል ኋላም በመምጣቱ በክብር ይገልጠናል
መጽሐፈ ኢዮብ ምዕራፍ 8 9 እና 10 11 አብረን እንመልከት። ሹዋዊው በልዳዶስ መለሰ እንዲህ አለ፣ እስከ መቼ ይህንን ትናገራለህ? ያፈስ ቃል እስከ መቼ እንደ አውሎ ነፋስ ይሆናል? በእውኑ እግዚአብሔር ፍርድን ያጣምማልን? ሁሉንም የሚችል አምላክ ጽድቅን ያጣምማልን? ልጆችህ በድለውት እንደሆነ እርሱ በበደላቸው እጅ ጥሏቸዋል። እግዚአብሔርን ብትገሰግስ ሁሉንም የሚችለውን አምላክ ብትለምን ንጽህና ቀን ብትሆነ በእውነት አሁን ስላንተ ይነቃል፣ የጽድቅህንም መኖሪያ ያከናውንልሃል። ጅማርህም ታናሽ ቢሆን እንኳ ፍጻሜህም እጅግ ይበዛል። ዘመናችን በምድር ላይ እንደ ጥላ ነውና እኛ የትናንት ብቻ ነን፣ ምንም አናውቅም። ስለዚህ የቀደመውን ትውልድ ጠይቅ፣ አባቶቻቸውም ለመረመሩት ነገር ትጋ። እነርሱ የሚያስተምሩንና የሚነግሩን ቃልንም ከልባቸው የሚያወጡ አይደሉምን? በውኑ ደንገል ረግረግ በሌለበት መሬት ይበቅላልን? ወይስ ቄጠማ ውሃ በሌለበት ቦታ ይለመልማልን? ገና ሲለመልም ሳይቆረጥም ከአትክልት ሁሉ በፊት ይደርቃል። እግዚአብሔርን የሚረሱ ሁሉ ፍጻሜያቸው እንዲሁ ነው። የዝንጉም ሰው ተስፋ ይጠፋል፣ ተስፋው ይቆረጣል፣ እምነቱም እንደ ሸረሪት ቤት ይሆናል። ቤቱን ይደግፈዋል አይቆምለትም፣ ይዘውማል አይጸናለትም። ፀሐይም ሳይተኩስ ይለመልማል፣ ጨፉም በአታክልቱ ቦታ ይወጣል። በድንጋይ ክምር ላይ ስሩ ይጠመጠማል፣ የድንጋዮችም ቦታ ይመለከታል። ከቦታው ቢጠፋ አላየሁም ብሎ ይክደዋል። እነሆ የመንገዱ ደስታ እንዲህ ነው፣ ሌሎችም ከመሬት ይበቅላሉ። እነሆ እግዚአብሔር ፍጹሙን ሰው አይጥለውም፣ የኃጢአተኞችንም እጅ አያበረታም። አፍህን እንደገና ሳቅ ይሞላል፣ ከንፈሮችህም እልልታ ይሞላል። የሚጠሉም እፍረት ይለብሳሉ፣ የኃጢአተኞችም ድንኳን አይገኝም። ኢዮብም መለሰ እንዲህ አለ፣ በእውነት እንዲህ እንደሆነ አወቅኩ። ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል? ከእርሱ ጋር ይከራከር ዘንድ ቢወድድ ከሺህ ነገር አንዱን መመለስ አይችልም። ልቡ ጠቢብ ኃይሉም ታላቅ ነው፣ ደፍሮትስ በደህና የሄደ ማን ነው? ተራሮችን ይነቅላል አያውቁትም፣ በቁጣውም ይገለብጣቸዋል። ምድርን ከስፍራዋ ያናውጣታል፣ ምሰሶቿንም ይንቀጠቀጣሉ። ፀሐይን ይዛታል አትወጣም፣ ከከዋክብትም ያትማል። ሰማያትን ብቻውን ይዘረጋል፣ በባህር ማዕበሉ ላይ ይረግጣል። ድብ የሚበላውን ኮከባ ኦሪዮ የሚባለውን ኮከብ ሰባቱንም ከዋክብት በደቡብ በኩል ያሉትን የከዋክብት ማደሪያ ሰርቷል። የማይመረመረውን ታላቅ ነገር የማይቆጠረውንም ተአምራት ያደርጋል። እነሆ ቢመጣብኝ አላየውም፣ ቢያልፍብኝ አላውቀውም። እነሆ ፈጥኖ ቢነጥቅ የሚከለክለው ማን ነው? እርሱንስ ምን ታደርጋለህ የሚለው ማን ነው? እግዚአብሔር ቁጣውን አይመልስም፣ ከእርሱ በታች ረዓብን የሚረዱ ይዋረዳሉ። ይልቁንስ መልስለት ዘንድ ቃሌንስ በፊቱ እመርጥ ዘንድ እኔ ማን ነኝ? ጻድቅ ብሆን ኖሮ አልመልስለትም ነበረ፣ ወደ ፈራጄም እለምን ነበረ። ብጠራው እርሱ ቢመልስልኝ ኖሮ ቃሌን እንደ ሰማ አላምንም ነበር። በአውሎ ነፋስ ይሰብረኛል፣ ቁስሌንም ያለ ምክንያት ያበዛል። እተነፍስ ዘንድ አይተወኝም፣ ነገር ግን መራራ ነገርን አጥግቦኛል። የኃይል ነገር ቢሆን እርሱ ኃያል ነው፣ የፍርድ ነገር ቢሆን ጊዜን ወሳኙ ማነውን? ይላል። ጻድቅ ብሆን አፌ ይወቅሰኛል፣ ፍጹምም ብሆን ጠማማ ያደርገኛል። ፍጹም ነኝ ራሴንም አልመለከትም፣ ሕይወቴንም እንቃታለሁ። ይህ ሁሉ አንድ ነው፣ ስለዚህ ፍጹማንና ክፉዎች ይጠፋሉ እላለሁ። መቅሰፍቱ ፈጥኖ ቢገድል በንጹሐን ፈተና ይሳለቃል። ምድር በኃጢአን እጅ ተሰጥታለች፣ የፈረጇቿም ፊት ሸፍኗል። እርሱ ካልሆነ ማን ነው? ዘመኔ ከሚሮጥ ሰው ይልቅ ይፈጥናል፣ ይሸሻል፣ መልካምንም አያየም። የደንገል ታንኳ እንደሚፈጥን ንስርም ወደ ንጥቂዋ እንደሚበር ያልፋል። እኔ የሐዘን እንጉርጉሮዬን እረሳለሁ፣ ፊቴን መልሼ አጽናናለሁ ብል ንጹሕ እንደማታደርገኝ እኔ አውቃለሁና ከመከራዬ ሁሉ እፈራለሁ። በደለኛ እንደሚሆን ሰው እሆናለሁ፣ ስለምንስ በከንቱ ደክማለሁ? በአመዳይ ውስጥ ብታጠብ እጆችን እጅግ ባነጻ፣ በአዘቅት ውስጥ ታስቀምጠኛለህ፣ ልብሴም ይጸየፈኛል። እንድመልስለት አብረን ወደ ፍርድ እንድንገባ ዘንድ እርሱ እንደ እኔ ሰው አይደለም። እጁን በሁላችን ላይ የሚያኖር ዳኛ በመካከላችን ምን ነው በተገኘ? በትሩን ከእኔ ላይ ያርቅ፣ ግርማውንም አያስፈራኝ። እናገር ነበር አልፈራውም ነበር በራሴ እንዲህ አይደለሁምና ነፍሴ ህይወቴን ሰለቻቻት የሐዘንን ጉርጎሮዬን እለቅቀዋለሁ በነፍሴ ምሬት እናገራለሁ እግዚአብሔርን እንዲረዋለሁ አትፍረድብኝ የምትከራከረኝ ለምን እንደሆነ ነገረኝ ልታስጨንቅና የጅን ስራ ልትንቅ የሃጣንንስ ምክር ልታበራ ባንተ ዘንድ መልካም ነውን በውኑ የሥጋ ዓይን አለህን ወይ ሰው እንደሚያይ ታያለህን ወይስ ክፋቴን ትፈላልግ ዘንድ ኃጢአቴንም ትመረምር ዘንድ ዘመንህ እንደ ሰው ዘመን ነውን ወይስ አመታትህ እንደ ሰው አመታት ናቸውን ከዚህም በላይ በደለኛ እንዳልሆንኩ ከጅህም የሚያድን እንደሌለ አንተ ታውቃለህ እጅህ ለወሰችኝ ሰራችኝም ከዚያ በኋላ ዞረ ታጠፋኝ ዘንድ ፈለክ እንደ ጭቃ አድርገህ እንደ ለወስከኝ አሰብ ወደ ትቢያ ትመልሰኛለህን በውኑ እንደ ወተት አላፈሰስኸኝምን እንደ እርጎስ አላረጋኸኝምን ቁርበትና ሥጋ አለበስከኝ በአጥንትና በጅማትም አጠነከርከኝ ሕይወትና ቸርነትን አደረክልኝ መጎብኘትህም መንፈሴ ጠበቀች እነዚህን ነገሮች በልቤ ውስጥ ሰወርኩ ይህ ሁሉ በሐሳብህ እንዳለ አወቅኩ ኃጢአት ብሠራ አንተ ትመለከተኛለህ ከኃጢአቴም ንጹሕ አታደርገኝም በደለኛ ብሆን ወዮልኝ ጻድቅም ብሆን ራሴን አላነሳም ጉስቁልናን ተሞልቻለሁ መከራዬንም ተመልክቻለሁ ራሴን ከፍ ከፍ ቢል እንዳንበሳ ታድነኛለህ ተመልሰ ድንቅ ነገር ታደርግብኛለህ ምስክሮችን ታድስብኛለህ ቁጣህንም ታበዛብኛለህ ጭፍራ በጭፍራ ላይ ትጨምርብኛለህ ስለምን ከማህፀን አወጣኸኝ አይን ሳያየኝ ምን ነው በሞትኩ እንዳልነበረ በሆንኩ ከማህፀንም ወደ መቃብር በወሰዱኝ የህይወቴ ዘመን ጥቂት አይደለምን ወደማልመለስበት ስፍራ ወደ ጨለማና ወደ ሞት ጥላ ምድር እንደ ጨለማ ወደ ጨለመች ስራትም ወደ ሌለባት ወደ ሞት ጥላ ብርሃኗ እንደ ጨለማ ወደ ሆነ ምድር ሳልሄድ ጥቂት ጽናና ዘንድ ተወይ ልቀቀኝ ናማታዊው ሶፋር መለሰ እንዴም አለ በውኑ ለቃል ብዛት መልስ መስጠት አይገባንምን ወይስ ተናጋሪ ሰው እንዴት ጻድቅ ይቆጠራልን ትምክህትስ ሰዎች ዝም ያሰኛቸዋልን ብትሳለቅ የሚያሳፍርህ የለምን አንተ ትምህርቴ የተጣራ ነው በዓይንህም ፊት ንጹህ ነኝ ትላለህ ምነው እግዚአብሔር ቢነግርህ ቢናገርህ በአንተም ላይ ከንፈሩን ቢከፍት የጥበቡን ምስጢር ቢገልጥልህ ማስተዋሉ ብዙ ነውና እግዚአብሔርን ለበደልህ ከሚገባው አሳንሶ እንደሚያስከፍልህ እወቅ የእግዚአብሔርን ጥልቅ ነገር ትመረምር ዘንድ ትችላለህን ወይስ ሁሉን የሚችል አምላክ ፈጽመህ ልትመረምር ትችላለህን ከሰማይ ይልቅ ከፍ ይላል ምን ልታደርግ ትችላለህ ከሲኦል ይልቅ ይጠልቃል ምን ልታውቅ ትችላለህ ርዝመቱ ከምድር ይልቅ ይረዝማል ከባህርም ይልቅ ይሰፋል እርሱ ቢያልፍ ቢዘጋም ጉባኤንም ቢሰበስብ የሚከለክለው ማን ነው ምናምንቴዎችን ሰዎች ያውቃልና በደልንም ሲያይ ዝም ብሎ አይመለከትም የሜዳ አህያ ገልገል ሰው ሆኖ ቢወለድ ያን ጊዜ ከንቱ ሰው ጥበብን ያገኛል በእጅህ በደል ቢኖር አረቀው በድንኳንህ ኃጢአት አይኖር አንተ ልብህን ቅን ብታደርግ እጅህንም ወደ እርሱ ብትዘረጋ በዚያን ጊዜ በእውነት ፊትህ ያለነወር ታነሳለህ ትበረታለህ አትፈራም መከራህንም ትረሳለህ እንዳለፈ ውሃ ታስበዋለህ ከቀትር ይልቅ ሕይወትህ ይበራል ጨለማም ቢሆን እንደ ጠዋት ይሆናል ተስፋ ስላለህ ተዘለህ ትቀመጣለህ በዙሪያህ ትመለከታለህ በደህንነትም ታርፋለህ ትተኛለህ የሚያስፈራህም የለም ብዙ ሰዎች ልመና ያቀርቡልሃል የክፎች አይን ግን ትጨልማለች። የሚሸሹባትንም ያጣሉ። ተስፋቸው ነፍሳቸውን ማውጣት ነው። በኢዮብ ንግግር የተበሳጨው ሹሃዊው በልዳዶስ ካፉ ቀበል አድርጎ ንግግሩን ይሰነዝረው ጀመር። እጅግ አሳዛኝ ከሆነው ንግግሩ ውስጥ ልጆችህ እንዲህ ሊሆኑ የቻሉት በኃጢአትህ ምክንያት ነው የሚል ነበር። ያንን በምዕራፍ 8 ከቁጥር 2 እስከ 7 ድረስ እናገኛለን። እንደዚህ ይላል፣ እስከ መቼ ይህንን ትናገራለህ? ያፈስ ቃል እስከ መቼ እንደ አውሎ ነፋስ ይሆናል? በእውኑ እግዚአብሔር ፍርድን ያጣምማልን? ሁሉንም የሚችል አምላክ ጽድቅን ያጣምማልን? ልጆችህ በድለውት እንደሆነ እርሱ በበደላቸው እጅ ጥሏቸዋል። እግዚአብሔርን ብትገሰግስ፣ ሁሉንም የሚችለውን አምላክ ብትለምን፣ ንጹህና ቅን ብትሆን በእውነት አሁን ስላንተ ይነቃል፣ የጽድቅህንም መኖሪያ ያከናውንልሃል። ጅማሬህ ታናሽ ቢሆን እንኳ ፍጻሜህ እጅግ ይበዛል ይለዋል። ይህንንም እንደ ተቆርቋሪ ሆኖና አምኖበት የተናገረው ሲሆን በዘመኑ በነበረው ከሰው ፍልስፍናና በሩቅ ምስራቅ ሲወርድ ሲዋረድ ከተገኘው የአባቶች ጥበብ ካገኘው ዕውቀት እንደ ቀሰመ ሊቀ ጠባብታቹ ይናገራሉ። ምዕራፍ 8 ከቁጥር 11 ድረስ ያለው እንደዛ አይነት ሐሳብ አለው። ቁጥር 11 ላይ እንዲህ ይላል፣ ዘመናችን በምድር ላይ እንደ ጥላ ነውና እኛ የትናንት ብቻ ነን፣ ምንም አናውቅም። ስለዚህ የቀደመውን ትውልድ ጠይቅ፣ አባቶቻቸውም ለመረመሩት ነገር ትጋ፣ እነርሱ የሚያስተምሩህንና የሚነግሩህን ቃልንም ከልባቸው የሚያወጡ አይደሉምን ይለዋል። በልዳዶስ እግዚአብሔር ጽድቁን አይጥልም የሚል እምነት ነበረው። ከቁጥር 20 እስከ 22 ላይ እናገኘዋለን። እንደዚህ ይላል፣ እነሆ እግዚአብሔር ፍጹሙን ሰው አይጥለውም፣ የኃጢአተኞችን እጅ አያበረታም። አፍህ እንደገና ሳቅ ይሞላል፣ ከንፈሮችህም እልልታ ይሞላል። የሚጠሉህ እፍረት ይለብሳሉ፣ የኃጢአተኞችም ድንኳን አይገኝም ይለዋል። እግዚአብሔር እነሆ ጻድቅ ቢያደርግህ ኖሮ እነሆ ይህ ነገር ሁሉ አያጋጥምብህም ይለዋል። በዚህ ምክንያት ጻድቅ ብትሆን ጽድቅህ ያዋጣህ ነበር የሚል ወገኖች ሆይ አመለካከት ነበረው። በእውነት ጌታ ከአንተ ጋር ቢሆን ይህ ሁሉ አይደርስብህም። እግዚአብሔር ከአንተ ጋር ከሆነ ዛሬ ይታይ ነበር ይሉት ነበረ። ዳዊትን ወገኖች ሆይ ዘወትር አምላክሽ እነሆ ወዴት አለ ባሉኝ ጊዜ እነሆ ዘወትር አለቅሳለሁ ብሎ ይናገራል። እዚህም ላይ ወገኖች ሆይ እግዚአብሔር ካንተ ጋር ቢሆን እንዴት እንደዚህ ሊሆንብህ ይችላል ይሉታል። ይህንን ተመሳሳይ የቃል ቁስል የደረሰበት ጌታችን ኢየሱስ ክርስቶስ ነው። ጌታ በሕማማቱ ጊዜ ተመሳሳይ ቃልን የራሱ የሆኑ ወገኖች ጨካኝና አምባገነን ለነበረው ለኖብ መንግሥት ይሰቀል ከሕያዋን ምድር አስወግደው እያሉ በቤተ መቅደሱ ስደተኛ ሊሸሸግበት ኃጢአተኛ ከኃጢአቱ ይነጻበት ነውሩ ይታጠብበት ባለበት ስፍራ ላይ ልብሱን ወገኖች ሆይ ገፈው ይህንን ሰው ከሰፈራችን እንሆ ንቀልልን፣ ደሙ በእኛና በልጆቻችን ላይ ይሁን እያሉ አሳልፈው በሰጡት ጊዜ ወገኖች ሆይ በእውነት እግዚአብሔር ከእሱ ጋር ከሆነ እርሱን እስቲ ያድነው ብለው ይናገሩ ነበር። ማቴዎስ 27 ቁጥር 43 ላይ በእግዚአብሔር ታምኗል የእግዚአብሔር ልጅ ነኝ ብሏልና ከወደደውስ አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዴዎች ደግሞ ያንን እያሉ ይነቅፉት ነበረ ይላል። ስለ ኢዮብ እንደዛ ካለ በኋላ ስለ ቤተሰቦቹም ወገኖች ሆይ ተናግረዋል። ልጆችህ በድለው እግዚአብሔር የእጃቸውን እነሆ ሰጥቷቸዋል ብለው ይናገሩታል። በልዳዶስ ኢዮብን አንተ ታናሽ ሰው ነህ ይለዋል። እንኳን ከጌታ ፊት ቀርቶ በአይናችን ፊት ቀልልሃል ቀልህ የተገኘህ ነህ ይለዋል እነሆ ስትጀምረው ህይወትን በቀላለው አሁንም በቀላል ህይወት ውስጥ ነው ያለው ትልቅ ሰው ብትሆን በጽድቅ ብትጀምር ኖሮ መልካም በሆነልህ አሁን ግን አንተም ልጆችህም በድለዋል እነርሱስ ሲሄደዋል አንተ ግን ዛሬ ንስሐ ገባ የባሰ እንዳይደርስብህ ይለዋል ያንን አይነት ሐሳብ ይናገራል በልዳዶስ ኢዮብን ንስሐ ብትገባ ግን አሁን ታናሽ ነህ ነገር ግን ፍጻሜ ትልቅ ይሆናል ይለዋል ያንን በቁጥር 5 እስከ 7 ላይ እናገኛለን እግዚአብሔርን ብትገሰግስ ሁሉንም የሚችለውን አምላክ ብትለምን ንጽህና ቀን ብትሆን በእውነት አሁን ስላንተ ይነቃል የጽድቅህም መኖሪያ ይከናወንልሃል ጅማሬ ታናሽ ቢሆን እንኳ ፍጻሜህ እጅግ ይበዛል ይለዋል በሕይወታችን ወገኖች ሆይ የሚከሰቱ ሁኔታዎች ኃጢአት ስላደረግን ነው ብለን መልእክትና ስብከታችን አድርገን አጠቃለን ወገኖች ሆይ ልንወስደው አይገባም ባይኑ ፊት ታናሽ ነበረ ለምን ይሆን ሁሉን ስላጣ ባዶ እጁን ስለቀራና በአመድ ላይ ስለተቀመጠ ይሆንን የጌታ አይን ቢኖረው እግዚአብሔር ለኢዮብ ወገኖች ሆይ ምን አለ በምድር ላይ እንደርሱ ያለ እግዚአብሔርን የሚፈራና ፍጹም የለም ብሎ መስክሮለት እንደነበረ እናውቃለን ወገኖች ሆይ የሰው ማንነቱ በገንዘቡ ብዛት እንዳይሆን እንዳንስት ወገኖች ሆይ ጌታችን ኢየሱስ ክርስቶስ ይናገራል በዘመናችን ቋንቋ በሰሜን አሜሪካ ላለነው እነሆ ሁለት ጋራጅ በር ወይም ደግሞ ቱ ጋራጅ ዶር ፎር ራነር እነዚህ መሳሰሉ ወገኖች ሆይ በሕይወታችን ባይታዩ ወይም በሀገራችን ላደለን ደግሞ ground plus 3 satellite dish እነዚህ መሳሰሉ ንብረቶች ወገኖች ሆይ እነሆ የሰውየውን መንፈሳዊ ህይወት መለካት እንዳይኖርብን የቤተ ክርስቲያን ራስ ይሆነው ወንድሞቼ ብሎ ያላፈረባቸው ጌታ ወገኖች ሆይ ያዘናል አማኝ በውይይት እና በአውቶቡስ ተሳፍሮ ወደ ቤተ ክርስቲያን ቢመጣና ቢያገለግል የግል መኪናውን በቤተ ክርስቲያን በር አስቀምጦ ከመያመልከው ጋራ በመንፈሳዊ ህይወቱ አንዲት ቅንጣት የሚያሳንሰው ነገር የለም ለሁሉም ክርስቶስ ኢየሱስ ሞቷልና ለሁሉም ተጠሪ ሆነው ጌታ ነው ሐዋርያው ሰውን በክርስቶስ አውቀዋለሁ ይላል በሁለተኛ ቆሮንቶስ ምዕራፍ 5 ከ16 እስከ 21 ላይ እናገኛለን እዛ ላይ ወገኖች ሆይ ሁለት ነገሮች ይናገራል እግዚአብሔር ላመኑት ሁሉ እኩል ጻድቃን ናችሁ እንዳላቸው መርገምን በክርስቶስ ኢየሱስ እንደወሰደ ያሳየናል ሌላው ደግሞ ወገኖች ሆይ ሁሉም የእነሆ የወንጌል መልእክተኞች እንደሆነን በሁላችንም ውስጥ ወደ ወገኖች ሆይ ክርስቶስ ኢየሱስ እንደሚኖር እናያለን የሥራ ድርሻው ደግሞ ከላኪው የተነሳ ነው እንጂ ተላኪው ባለው ንብረት ወይም ባለው ምድራዊ ዕውቀት ወይም ባለው የወዳጆች ብዛት አይደለም የአንድ ሀገር አምባሳደር ሥራውን የሚሰራውና የሚያስፈጽመው የወከለው ሀገሩ በሰጠው ሥልጣንና ኃይል መጠን እንጂ በግሉ ባለው ንብረት ላይ ተመርኩዞ እንዳይደለ እናውቃለን መልእክተኛው ጌታ የላከውን መልእክተኞቹን ስለኛ ሲናገር ወገኖች ሆይ ሸክላ ዕቃዎች ናችሁ ይላል በዚህም ሸክላ ዕቃ ውስጥ ወገኖች ሆይ የከበረ መዝገብ ያስቀመጠው ላኪው እግዚአብሔር ነው መዝገቡም ወገኖች ሆይ ኢየሱስ ክርስቶስ ነው የእግዚአብሔር ስም የተመሰገነ ይሁን አማኝ ልቡን ሊጥልበት ስላለው ነገር ወገኖች ሆይ ሐዋርያው ጳውሎስ ምን አለ በሮሜ ምዕራፍ 1 ላይ ቁጥር 9 ላይ በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ይላል በኤፌሶን ምዕራፍ 3 ላይ በእርሱ ዘንድ ባለን እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን። ስለዚህ ስለናንተ ስላለ መከራዬ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከመሰየምበት ካፊትን በረከካለሁ። በመንፈሱ በመስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይሰጣችሁ የናንተ ሰረና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውና ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። አያችሁ በውስጥ ሰውነታችሁ በመንፈሱ በኃይሉ ተጠነክሩ ዘንድ ይላል። ኤፌሶን ምዕራፍ 5 ቁጥር 15 ላይ ደግሞ እንደዚህ ይላል፣ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ። ለጌታ በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል። አያችሁ የክርስትና ሕይወት ይህንን ነው የሚመስለው። እነሆ መንፈስ ይሙላባችሁ እንጂ ሌላ ወይን ጠጅና የዓለም ቁሳቁስ ይሙላባችሁ አላለም። ሌላው ደግሞ ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 7 እና 17 ላይ 15 ላይ እንደዚህ ይላል፣ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳ አላመጣንምና አንዳችም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል። መልካሙን የእምነት ገድል ተጋደል። የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ። በአሁኑ ዘመን ባለጠጎች የሆኑትን የትቢት ነገር እንዳያስቡ ደስ እንዲለን ሁሉን አትርፎ በሚሰጥ በሕያው በእግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። እውነተኛውን ሕይወት ይይዙ ዘንድ ደግመዋለሁ፣ እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ ይሰበስቡ ዘንድ መልካምንም እንዲያደርጉ በበጎ ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራክ የተሰጠህን አደራ ጠብቅ። ይህ ዕውቀት አለን ብለው አንዳንዶች ስለ እምነት ስተዋልና። ጸጋ ከአንተ ጋር ይሁን ይለዋል። ሕይወት ወገኖች ሆይ ብርና ወርቅ ነው ብላችሁ ለዓለም ከሚመች ከንቱ የሆነ መለፍለፍና ለመከራከር ወገኖች ሆይ ይዛችሁ ብትጠይቁኝ መልሴ ወገኖች ሆይ ሐዋርያው እንዳለው ከንቱ መለፍለፍና መከራከር ነውና ራቅ ይለዋል። እኔ ግን ወገኖች ሆይ ጸጋውን እጠይቃለሁ። የእግዚአብሔር ጸጋ እውነተኛውን ሕይወት እይዝ ዘንድ እግዚአብሔር ያዘጋጀውን እይዝ ዘንድ። አይ እሱማ ባይሆን ብዙ ሰዎች ወገኖች ሆይ ብዙ ነገር ይዘዋል። ሩጫችን እነሆ ፎቅ ቤት ለመያዝ ከሆነ በየ ከተማው በየ ዳውንታውኑ ያለው ህንፃ ሁሉ ወገኖች ሆይ ክሌም ልናረጋቸው ነው ማለት ነው። ያንን ያዘና ያንን የሚሰራ ሌላ ነው። አማኝ ወገኖች ሆይ ልቡን ሊጥልበት ስላለው ወገኖች ሆይ ያዕቆብስ ምን አለ? የተዋረደው ወንድም ግን በከፍታው ባለጠጋም በወርደቱ ይመካ እንደ ሳር አበባ ያልፋልና ፀሐይ ከትኩሳት ጋር ይወጣልና ሳርንም ያጠወልጋልና አበባውም ይረግፋልና የመልኩም ውበት ይጠፋልና እንዲሁ ደግሞ ባለጠጋው በመንገዱ ይዝላል። ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማዳላት አትያዙ። የወርቅ ቀለበት ያደረገና ያጌጠ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ፣ የጌጥ ልብስ የለበሰውን ተመልክታችሁ አንተ በዚህ መልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚህ ቁም ወይም ከግሬ መረገጫ በታች ተቀመጥ ብትሉት፣ ራሳችሁን መለያየታችሁ አይደለምን? ክፉ ሐሳብ ያላቸውም ዳኞች መሆናችሁ አይደለምን? የተወደዳችሁ ወንድሞቼ ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እነርሱ የሰጣቸውን መንግሥት እንዲወርሱ የዚህ ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ። ባለጠጎች የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤት የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙን ስም የሚሰድቡ እነርሱ አይደሉምን? ነገር ግን መጽሐፉ ባልንጀራህን እንደ ራስ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ ኃጢአትን ትሠራላችሁ፣ ሕግም እንደ ተላላፊ ይወቅሳችኋል ይላል። ዛሬ በመካከላችን ቦታ የምንሰጣቸው ክርስቶስን የለበሱ እውነተኛውን ሕይወት የያዙና ክርስቶስን ሊገልጡ በመንፈስ የተሞሉ ናቸውን? ወይስ ወገኖች ሆይ ፈላስፎች፣ ታጁሮች እንደምንላቸው እነሆ ባለጠጎች ናቸውን? ከሀብትና ከዚህ ዓለም ንብረት ከማግኘት ጋር ወገኖች ሆይ ችግር የለኝም። ነገር ግን ልባችንን ጥለንበት ሕይወት ይህ ነው ብለን ካካበትንና ከሰበሰብን እዛ ላይ ትልቅ ችግር እንዳለ አያለው። ጌታ ንብረቱን በእጃችን ያስገባው በቅድሚያ ለክብሩ ከዚያ ለእኛ መደሰቻ እንደሆነ አምናለሁ። ስለ ክብሩ ወገኖች ሆይ ስንነጋገር እንደ እሳት የተከፋፈሉ ልሳኖች በአማኞች ሕይወት የሚያመጣና በእነርሱ ላይ በእያንዳንዳቸው አናት ላይ እንዲቀመጡ ካደረገ ያን ጊዜ መንፈስ ከተሞሉ፣ ያን ጊዜ ባጠገብ ያለው ወንድም ሲፈወስ፣ ወንጌል የያዘ እግሮች ከእኛ መካከል ወጥተው በተራሮች ላይ ሲታዩ፣ በኢየሩሳሌም በይሁዳ ሁሉ ላይ በሰማርያ እስከ ምድር ዳርቻ ድረስ ወገኖች ሆይ ወንጌል ሲሰበክ፣ በቅድሚያ ይህንን ተመልክተን ከሆነ እውነት ነው ጌታ በሕይወታችን ወገኖች ሆይ ነግሷል። አለዚያ ግን ቅድሚያ የተሰጠው የድንጋይ ርብራቤና የቆርቆሮ ጋጋታ ከሆነ ልባችን ያለው ከወንጌል ላይ ሳይሆን ከሪል ስቴትና ከኒውዮርክ ስታክ ላይ እንደሆነ አምናለሁ። ያንንማ ዓለም ትሸዋለች፣ ወድቃም ወገኖች ሆይ እየሰገደችለት ነው። የዓለም ልጆች ወገኖች ሆይ ታዩአቸዋላችሁ አይደለ ምን ያህል እንደሚሮጡ? እኛ ወገኖች ሆይ ለወንጌል እንድንሮጥ ነው የተጠራ ነው። በእኛ ዘንድ ደግሞ ይህ ሊሆን ወገኖች ሆይ አይገባም፣ መልካምም አይደለም፣ አይጠቅምም። ያንን የሚያረጉ በዓለም እነሆ የተሰናዱ ራሳቸውን የሰጡ የዓለም ልጆች አሉ። ከዛ ክብር እግዚአብሔር ወገኖች ሆይ ይጠብቀን። ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምን መንግሥታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህ ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሄድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው እነሆም መላእክት ቀርበው አገለገሉት ይላል ማቴዎስ ምዕራፍ 4 ላይ። በአይናችን ፊት ትንሽ ሊሆኑ የሚገባውና ትልቁ ምንድነው ብለን የምንለይበትን እነሆ መንፈሳዊ አምሮ ወገኖች ሆይ እግዚአብሔር ይስጠን። በልዳዶስ ፊት ኢዮብ ወገኖች ሆይ ትንሽ ሰው ነበረ። ትንሽም ያደረገው ያለው ሰው ያካበተ ሰው መልካም የሆነለት ሰው የእምነት ሰው ጻድቅ ሰው ነው የሚል እምነት ስለነበረው ነው። በልዳዶስ ጨመር አድርጎ ደግሞ አባቶች ከሙታን ቢነሱና ቢያጫውቱና ቢያወጉ እንዲህ ይሉ ነበር ኃጢአትን የሰሩ መከራ ያጋጥማቸዋል ይሉሃል ይለዋል። ስለዚህ ንስሐ ግባ ይለዋል። በልዳዶስ በዙራ ያለውን ያየውን የአባታችን ኃይማኖት ይነበረ ተብሎ የሰማውን በማስመርኮዝ እውነተኛው ይህ ነው ብሎ ደግሞ ሌላ ማረጋገጫ ይሰጠዋል። በተመሳሳዩ ጌታ ለፈሪሳውያን ሲናገር እናንተ እንደምትሉት አብርሃም ከሙታን ቢነሳ አብርሃም ቀኔን ያይ ዘንድ እነሆ ይሻ ነበርን ብሎ ተናገራቸው። አያችሁ ጌታችን ኢየሱስ ክርስቶስ እና ፈሪሳውያን የተለያዩበት እዛ ላይ ነው። ብዙ ምድራዊ ህጎችና ብዙ ምድራዊ ስርዓቶች ነበራቸው። ለምድራዊ ነገር ይኖሩ ነበረ። ስለዛም ወገኖች ሆይ ምክንያት የሚሰጡት የነበሩት የቀደሙት አባቶቻቸው እነ ሙሴና እነ አብርሃም ይህንን ያደርጉ ነበር ብለው ስለሚያምኑ ነው። አብርሃም ያንን አላደረገም፣ ሙሴም ያንን አላደረገም። ዛሬም ወገኖች ሆይ የእግዚአብሔር ቃል ያንን ይነግረናል። በዕብራውያን ምዕራፍ 11 ላይ ሙሴ የፈርዖን የልጅ ልጅ ከመባል ይልቅ ከእስራኤል ሕዝብ ጋር ወገኖች ሆይ መከራን መቀበል መረጠ። አብርሃምም ወገኖች ሆይ እነሆ አዲስቲቷን ከተማ አይቶ በድንኳን ኖረ ይላል። ወንጌሉ ያ ነው የሚናገረው። በመቃብር ያሉት ሁሉ ድምፄን የሚሰሙበት ሰዓት ይመጣል። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ ታውቃላችሁ አውቃችሁማል። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እናንተ እርስ በርሳችሁ ክብርን የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። ሙሴንስ ብታምኑ እኔም ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጽሐፍትን ካላመናችሁ ግን እንዴት እኔን ታምኑኛላችሁ? ዮሐንስ ምዕራፍ 5 ቁጥር 40 ላይ። ዛሬ ሰዎች ወደ እውነት ሊመጡ እንቅፋት የሆነባቸው በዘልማድ የአባቴ እምነት ትክክል ነው ብለው ያለ እውቀት ስለምንመላለስ እንደሆነ ብዬ አምናለሁ። በሌላ በኩል ደግሞ አማኙ ዘንድ ያለው ነገር ችግር ደግሞ ምንድን ነው ብዬ ሳስብ ወንድም ከሌ እንዲህ ብሏል ብለን ወደ ሕያው ቃሉ ከመሄድ ይልቅ ወገኖች ሆይ እነከሌ እንደዚህ ብለዋል፣ እሳቸው እንደዚህ ብለዋል፣ እርሶ እንዲህ ብለዋል ብለው መናገራችን እንደ ተሰሎንቄ ሰዎች ልበሰፊዎች ሆነን ቃሉን ስለማንመረምርና በጸሎት ስለማንተጋ ነው ብዬ አስባለሁ። ስለዚህም ወዲና ወዲያ እንላለን በክርስቶስ ጸጋ ስር ከመስደድ ይልቅ ወተትን ወገኖች ሆይ መጋት እንሻለን። ቁም ነገሩ ወገኖች ሆይ እኛ የምንመካባቸው እኛ ያለበስናቸው ካባ ወይም እኛ የለበስነው ካባና ድሪ አይደለም። ቁም ነገሩ ወገኖች ሆይ በእግዚአብሔር ፊት ሰውን ትልቅ የሚያደርገው እርሱ ሸክላ መሆኑን አውቆ በክርስቶስ ማን መሆኑን የተረዳ ወንጌል ለሁሉም እኩል እንደሆነ የሚያውቅና ለወንጌል የተዘጋጀ ሰው መሆን ነው። በቆሮንቶስ ቤተ ክርስቲያንና በኢዮብ ወዳጆች ላይ ያለው ችግር ይህ ነበረ። በኢዮብ ወዳጆች ላይ ያለው ችግር እነሆ በቁሳዊ እነሆ ሰውን ማበላለጥ ነበረ። በቆሮንቶስ ያለው ችግር ደግሞ በመንፈሳዊ ነገር ሰውን ማበላለጥ፣ አማኙን ማበላለጥ ነበረ። ይህ በእኛ ዘንድ በክርስቶስ አካል ወገኖች ሆይ ሊኖር የሚገባ ነገር አይደለም። ቅዱሳን ወንድሞቼና እህቶቼ አባቶቼና እናቶቼ ለምን ኢዮብን ከዛሬ ዘመን ካለው ጋር እያስተያየ ትምርቱን አቀረብከው ትሉኝ ይሆናል። ወንጌልን ወደ ራሳችን ካላመጣ ነው ያው ሆኖ በእኛ አይሰራም። የአምሮ መስፋት ከመሆንልን የልብ መታነጽ የአምሮ መታደስ እንዲሆንልን ስላመንኩና ስለተመኘው ነው። ኢንፎርሜሽን ወገኖች ሆይ ወንጌልን እንደ ኢንፎርሜሽን ስንወስደው አምሮአችን ይሰፋል። ወንጌልን እንደ አፕሊኬሽን ስንወስደው ደግሞ አምሮአችን ወገኖች ሆይ ይታደሳል። መጽሐፍ ቅዱሳችን እንደ ታሪክ መጽሐፍ እንዳንወስደው ወገኖች ሆይ እፈራለሁ። ኤልያስም እንደኛው ሰው ነበር ብለው ወደ ራሳቸው ይወስዱና ወገኖች ሆይ የጥንት አባቶች ያስተምሩ ነበርና እንደኛው እያሉ ወንጌልን ወደ ራሳቸው ያመለክቱ ነበር። የእግዚአብሔር ስም የተመሰገነ ይሁን። ዛሬ ባለንበት በዚች ዘመን ያለች ወገኖች ሆይ የኢትዮጵያ አብያተ ክርስቲያናት ዓለም አቀፍ እነሆ ወገኖች ሆይ ወደዚህ እንዳታመራ እነሆ ወደዚህም እንዳታዘነብል ወገኖች ሆይ እፈራለሁ እጸልያለሁ። የአይነቱ መንፈስ ከመራባውያን ዘንድ በገሃድ የሚታይ እውነት ነው። ያ ብቻ አይደለም በማደግ ላይ ያሉት ሀገሮችም ወገኖች ሆይ በዚህ አይነቱ መንፈስ እየተበከሉበት እንደሆነ አያለሁ። ወንጌል ወገኖች ሆይ ከምራብ አገር አልመጣም ወይንም ከጣሊያን ወይም ከግሪክ ወይም ከግብጽ ቤተ ክህነት ወገኖች ሆይ አልመጣም። ወንጌል የመጣው ከላይ ነው። ወይንም አንዳንዶች እንደሚያምኑት ወንጌል ከኢየሩሳሌም አልመጣም። የወንጌሉ ማዕከል ኢየሱስ ነው። ኢየሱስም በዳዊት ከተማ ተወልዷል። በዚያም በኢየሩሳሌም ተቀምጧል። ከዚያም ሞቶ ወገኖች ሆይ ተነስተዋል። ወንጌል ደግሞ ለሁሉ ያስፈልጋል። ሁላችንንም በወንጌል እኩል ነን። ክርስቶስ ኢየሱስ ያስፈልገናል። መለኪያው ወንጌል እንጂ የሰው ትልቅነቱ ወይም ትንሽነቱ ከአባቶቻቸው በወረሰው ብርና ወርቅ ወይም ወገኖች ሆይ ሃይማኖት አይደለም። ምዕራፍ 9 እና 10 ላይ ደግሞ ስንመጣ ኢዮብ ሰው በእግዚአብሔር ፊት ጻድቅ ሆኖ መቅረብ እንደማይችል ይወቅ እንጂ ይህ መከራ በእኔ በደል ምክንያት የመጣ ነው ብሎ ወገኖች ሆይ አያምንም። ከእግዚአብሔር ጋር ተከራክሮ እንደሚያሸንፍ ወገኖች ሆይ ይናገራል። እንዲያውም አደገኛም እንደሆነ ወገኖች ሆይ በዛ ለወዳጆቹ ወገኖች ሆይ ያጫውታቸዋል። ይህ ብቻ አይደለም እግዚአብሔር በርሱ ህይወት መቼ ተነስቶ እነሆ እንደሚመጣ የማወቅ ችሎታ እንደሌለው ስለሚያውቅ ምንሆ ሳይታወቅ እግዚአብሔር መጥቶ ሊያጠፋውም እንደሚችል ወገኖች ሆይ ያስባል። ያም ሆነ ይህ ግን ኢዮብ ወደ እግዚአብሔር ለመቅረብ እነሆ ሲጸና እናየዋለን። ያንን በምዕራፍ 9 ከቁጥር 2 እና 3 10 እስከ 12 ላይ እናገኘዋለን። እንደዚህ ይላል፣ በእውነት እንዲህ እንደሆነ አወቅኩ። ሰው በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል? ከእርሱ ጋር ይከራከር ዘንድ ቢወድድ ከሺ ነገር አንዱን መመለስ አይችልም። የማይመረመረውን ታላቅ ነገር የማይቆጠረውን ታምራት ያደርጋል። እነሆ ቢመጣብኝ አላየውም፣ ቢያልፍብኝ አላውቀውም። እነሆ ፈጥኖ ቢነጥቅ የሚከለክለው ማን ነው? እርሱንስ ምን ታደርጋለህ የሚለው ማን ነው? እግዚአብሔር እነሆ አስደናቂ ኃይሉን ይገልጥና እነሆ ያጠፋኛል ይላል። የማይመረመር ታላቅ ነገር ያደርጋል እግዚአብሔር፣ በየት በኩል እንደሚመጣብኝም አላውቅም ይላል። በእግዚአብሔር በችሎቱ ወንበር ቢቆም እግዚአብሔር ሊናገር እድልም ወገኖች ሆይ እነሆ ላይሰጠው እነሆ ገፍቶ ሊጥለው እርሱ ዳኛ እርሱ ተከራካሪ ነው ብሎ ይናገራል። በልዳዶስ እግዚአብሔርን ለምን እርሱን እነሆ አትመለከትም እነሆ ብሎ ተናግሮት ነበረ። ኢዮብም መልሶ እኔ ራሴን አልመለከትም፣ እንዲያውም ራሴን እንቃታለሁ፣ ነገር ግን ፍጹም ሰው ነኝ ብሎ ይናገራል። ቁጥር 21 ላይ ፍጹም ነኝ፣ ራሴን አልመለከትም ህይወቴንም ወገኖች ሆይ እንቃታለሁ ይላል። ይህ ሰው ወገኖች ሆይ ራሱን የናቀ ሰው ነበር፣ ግን እነሆ ፍጹም እንደሆነ ለዚህ የሚያበቃ መከራ እነሆ ሊያደርስ የሚችል ነገር እንዳለ ኃጢአት እንዳልሰራ እነሆ የጽና አቋም አለው። ያም ሆነ ይህ እርሱ አምላክ ነው እንጂ ሰው አይደለምና በኔና በርሱ መካከል ግን መካከለኛ የሆነ እነሆ ዳኛ ምን ነው ባገኝ ይላል። እንድመልስለት አብረን ወደ ፍርድ እንገባ ዘንድ እርሱ እንደኔ ሰው አይደለም። እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምን ነው በተገኘ ይላል። ቁጥር 32 እና 33 ምዕራፍ 9 ላይ እናገኘዋለን። ወገኖች ሆይ ጌታ ንጉሥ ነው። እግዚአብሔር መንግሥቱ በንግሥናው ላይ የተመሠረተች ነች። በፓርላማ የሚስተዳደር መንግሥት የለውም። እርሱ ፍጹምና ጻድቅ ነው። እርሱ ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። ወገኖች ሆይ መካከለኛ ሰው አላገኘም። ስለዚህም ክርክሩን ይዞ በምዕራፍ 10 ላይ ሲመጣ እናየዋለን። ምዕራፍ 10 ላይ እነሆ ሶስት ሐሳቦችን ወገኖች ሆይ ይዞ ይቀርባል። እግዚአብሔርን ለምን በዚህ ሁኔታ ይደሰታል? ምን ታገኛለህ ይለዋል። ሁለተኛው ሲናገር ደግሞ ለምንስ ከአፈር አበጀኸኝ? ሸክላ ዕቃ አድርገህስ ተመልሰህ ለምን ልታጠፋኝ ትሻለህን ይለዋል። ሦስተኛው ሐሳብ ኃጢአት ብሠራ ታያለህ፣ አምላክ ነህ፣ ነገር ግን በችሎታ እኔን ልታነጻ ከኃጢአቴም ይቅር ልትለኝ አትፈልግም። ይልቁንም ስህተቴን ለመፈለግ እንደ አንበሳ ታደባለህ። የሕይወቴ ዘመኔ ወገኖች ሆይ ጥቂት አይደለምን ይላል። ጥቂት እጽናና ዘንድ እባክህ ተወኝ እያለ ልቀቀኝ፣ እነሆ አታንገላታኝ እያለ ይናገራል። ምዕራፍ 11 ላይ ሲመጣ ሶፋር ወገኖች ሆይ የሚናገረው ንግግር ነው። ምንም እንኳ የኢዮብ አነጋገር ኃይለ ቃል የተሞሉ ቢሆንም እንኳ ኢዮብ የተናገረውን እንዲያስቡ ሶፋር ወገኖች ሆይ ይናገረዋል። የሶፋርም ንግግር ወገኖች ሆይ ኃይለኛ ነበር። እስካሁን ድረስ ኢዮብ የተናገረውን በእግዚአብሔር ላይ እየተሳለክ ነው፣ ብዙም ታወራለህ፣ ብዙ በማውራት ጽድቅን የሚያስረዳ አይምስልህ። እንዲያውም እግዚአብሔር ስላወራኸው ንግግር ቢመልስልህ ኖሮ አሁን ካለህ መከራ የበለጠውን ይሰጥ ነበር፣ ለበደልህ አሳንሶ ነው የሰጠህ ይለዋል። አንተ ከምናምንቴዎቹ አንዱ ነህ፣ ለንስሐ ራስህን አትሰጥም። አንተ የእኛን ጥበብ አውቀህ ከምትለወጥ ይልቅ የሜዳ አህያ ሰው ብትሆን ይቀላታል ይለዋል። ምዕራፍ 11 ከቁጥር 11 እስከ 12 ይናገራል ያንን ሐሳብ። ምናምንቴዎችን ሰዎች ያውቃልና በደልንም ሲያይ ዝም ብሎ አይመለከትም። የሜዳ አህያ ግልገል ሰው ሆኖ ቢወለድ ያን ጊዜ ከንቱ ሰው ጥበብን ያገኛል ይለዋል። ቅዱሳን ወንድሞቼና እህቶቼ፣ አባቶቼና እናቶቼ፣ የኢዮብ መጽሐፍ ምዕራፍ 8 እስከ 11 ያለው እዚህ ላይ ያበቃል። ጊዜዎቻችሁን ሰውታችሁ ከእኛ ጋር አብራችሁ ይህንን የእግዚአብሔርን ቃል አብረን እንድንካፈል ልባችሁን ለሰጣችሁን ሁሉ እግዚአብሔር ከጸባዖቱ ይባርካችሁ እንላለን። እግዚአብሔር ስም የተመሰገነ ይሁን።
ሰይጣን ከላይ ከሰማያት ያባት ብሩካን ምህረቱ ይለናል እንደ ደካማችን ዋጋ ይከፍለናል ተስፋ እንደሌላችን እዝማት ዘኑ እርስ በርሳችን በዚህ ቃል ተጽናኑ ለጥቂት ጊዜ
I'm falling in.
Good night.